ባለፈው መጋቢት 1 ለ157 ተሳፋሪዎች ልቀት ምክንያት የሆነው የቦይንግ 737 ማክስ 8 በሾክቱ አቅራቢያ መውደቅ ጉዳይ አሁንም እያነጋገረ ነው። የአደጋው ተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው የሰጡትን ቃል እንዲሁም ከጥቂት ሳምንታት በፊት ጄቱን የሰራው ኩባንያ ቦይንግ ኢትዮጵያ ቀደም ሲልም ኢንዶኔዥያ ውስጥ በደረሱ ተመሳሳይ አደጋዎች ለተጎዱ የ100 ሚሊዮን ዶላር መርጃ እሰጣለሁ ያለበትን ዜና አስመልክቶ ተጎጂ ቤተሰቦችና አንድ የሕግ አማካሪ የሰጧቸውን ምላሽ አካተተ ቅንብር ነው። ተከታዩ አሉላ ከበደ።
ዘካሪያስ አስፋው ሸንቁት እባላለሁ። ተወልጄ ያደኩት የተማርኩትን ኢትዮጵያ ውስጥ ነው። የምኖረው ኦሌታ ምትባል ከተማ ውስጥ፣ የምሰራው ደግሞ ሌኔክሳ ውስጥ ነው። ካንሳስ ሲቲ ስቴቱ ካንሳስ። ወደዚህ ሀገር ከመጣሁ 5 ዓመት ሆኖኛል። በስራ ምክንያት ነው የመጣሁት።
ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር 302 ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም በዚህ ጉዳይ ተያያዥ ያላቸውንና ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው በአሁኑ ሰዓት።
እሺ፣ አቶ ሼክስፒር ፈይሳ፣ አቶ ዘካሪያስ አስፋው፣ እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። መንደርደሪያውን ላስቀድም። ባለፈው መጋቢት 1 2011 ዓ.ም ከአዲስ አበባ የቦሌ አውሮፕላን ጣቢያ በተነሳ ጥቂት ደቂቃዎች ውስጥ ቢሾፍቱ አቅራቢያ የተከሰከሰውና የአውሮፕላኑን ሰራተኞችን ጨምሮ ለ157 ሰዎች ህይወት መጥፋት ምክንያት የሆነው የበረራ ቁጥር 302 ቦይንግ 737 ማክስ የኢትዮጵያ አየር መንገድ አውሮፕላን አደጋ ጉዳይ ዛሬም ድረስ እያነጋገረ ነው። በተለይ በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦች ለሀዘናቸው መቋጫ ባላገኙበት በዚያ ነው የምንነጋገረው። እስኪ ከሰሞንኛው ዜና እንነሳ። በዚህ አደጋ 3 ልጆቻቸውን፣ ባለቤታቸውንና እንዲሁም የባለቤታቸውን እናት ያጡ በካናዳ የቶሮንቶ ከተማ ነዋሪ ናቸው። ፖል ንጆርጌ ይባላሉ። ባለፈው ሳምንት ከዩናይትድ ስቴትስ የህግ አውጪዎች ምክር ቤት አባላት ፊት ቀርበው ቦይንግንና በቁጥጥር ስራው ሊያደርግ ይገባ ነበር ሲሉ ያነሱትን የዩናይትድ ስቴትስ ፌዴራል አቪዬሽን ባለስልጣን ጨምሮ አደጋውንና የደረሰባቸውን የበረታ ሀዘን አስመልክቶ የምስክርነት ቃል ሰጥተዋል።
The Boeing 737 Max crash has killed my wife, my 3 children, my mom-in-law and 341 others.
የቦይንግ 737 ማክስ 8 አደጋ ባለቤቴን፣ 3 ልጆችን፣ የባለቤቴን እናት እና ሌሎች 341 ሰዎችን ገድሏል።
በምክር ቤቱ አባላት መወሰድ አለባቸው ያሏቸውንም እርምጃዎች ዘርዝረው ጥሪም አቅርበዋል። አቶ ዘካሪያስ፣ እንደ አቶ ፖል ንጆርጌ ሁሉ እርሶም በዚህ አደጋ ሀዘን ደርሶቦታልና የኚህን ሰው የምስክርነት ቃል ሂደት የመከታተል እድል ከነበሩ በአደጋው ወንድሙን እንዳጣሰው ከኚህ ሰው ንግግር የሚያዛምዷቸው ጉዳዮች ካሉ እስኪ ንገሩን።
አመሰግናለሁ አሉላ። ሳምሃው ፐብሊክ ሊሆሶ በህግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ ወንድሙን እንዳጣሰው ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን ወክዬም ሰማው ነበረ። አንድ ሰው እኛንም ወክሎ እንዳወራ ነው እንደዛ ነው የተሰማኝ። ያው እንግዲህ ሀዘን ደረጃ የለውም። ሁሉም ሰው ባጣው ልክ እንደዛ ያዝናል። እሱ ግን በአይምሮ ላይና በመላ ህይወቱ ላይ ያመጣውን ተጽዕኖ በተናገረልህ እኔን ወክሎ ያወራ ነበር ይመስለኝ የነበረው እና በጣም በጣም ኢሞሽናል የሆነ ሞመንት ነበር ለእኔ። ህግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው ትክክል ነው ብዬ አስባለሁ። ከዚህም በኋላ ደግሞ እንደዛ ቢያደርጉ በእርግጥም የተፈጠረውን አደጋና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላሉ ብዬ አስባለሁ። ይህ አይነትም ነገር ደግሞ እንዳይከሰት ይህንን ነገር መስማቱ አግባብ እንደሆነ ነው የተሰማኝ።
መልካም፣ እርሶም የሚጋሯቸውን ጉዳዮች አንስተዋል። አቶ ሼክስፒር፣ ይሄን ምስክር የመስማት ሂደት የመከታተል እድል አግኝተው ይሆን?
አዎ፣ አሉላ ፖሊን ጆርጄ ለአሜሪካኑ ምክር ቤት ያቀረቡትን የምስክርነት ቃል በደንብ ተከታትየዋለሁ። እንዲሁም ደግሞ የባለቤታቸውን እናት ባል የእሳቸውን አማት ኬንያ አግኝቻቸው ነበረ እና ሟችንም ወንድም እንዲሁ ቤተሰቦችንም የማግኘት እና የማነጋገር እድል ስለነበረኝ የመከታተሉንም እድል አግኝቻለሁ።
የሚያነጋግሩ በርካታ የህግ ጉዳዮች አሉ። ለዩናይትድ ስቴትስ ምክር ቤት የተደረገ የምስክርነት ቃል ሂደት ራሱን የቻለ ነው። በአግባቡ ደግሞ በፍርድ ቤት የሚካሄዱት እንቅስቃሴዎች አድማጮች ግልጽ ለማድረግ እርሶም የአቶ ሙልጌታን ዘመዶች አቶ ዘካርያስን እና ቤተሰቦቻቸውን ይወክላሉ፣ ሌሎችንም እንደምትወክሉ ተረድቻለሁ። እስኪ ንገሩን ልይ ቦይንግ 37 ማክስ የተከሰከሰበት ሁኔታ ተጎጂዎችን ለመርዳት ኃላፊነት ለመውሰድ በሚደረገው ጥረት ምን አንድምታ ይኖረዋል? በእርሶ እምነት
ይሄ ትልቅ እንደምታ ይኖረዋል? የአሜሪካን የህግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች እንዳይከሰቱ እንደነ ዘካርያስ ያሉ ቤተሰቦችም ደግሞ እስካሁን ድረስ ያሉበትን ሀዘን እና የልብ ስብራት እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ እንደምታ ይኖረዋል። ኤፍኤ የሚባለው የፌደራል አቪዬሽን ኤጀንሲ የሚያዩት የሚቆጣጠሩት እነዚሁ የአሜሪካን ኮንግረስ ወይም ምክር ቤቶች ናቸው እና እነሱ ለምሳሌ ይሄንን ስራቸውን ወደ ጎን በመተው አውሮፕላኖቹን ለበረራ ዝግጁነታቸውን ማጣራቱን ስራ ለነጋዴው ወይም ደግሞ ለአምራቹ ካምፓኒ ትተው ራሳቸው በራሳቸው እንዲያጣሩትና ሰርቲፋይ እንዲያደርጉት ያደረጉትን ነገር ወደኋላ ተመልሰው ያንን ህግ እንዲከበር ያደርጋሉ። ያ ትልቅ እንደምታ ይኖረዋል። በዛ ላይ ደግሞ የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ለምሳሌ እዛው ምስክርነት ቃል ላይ ተነግሮ ነበር ኢንጂነሮች አንዳንድ በከስ ያለ ወይም ደግሞ ወጪ የማያስወጡ አቋራጭ መንገዶችን የተጠቀሙበት ሁኔታ አለ። ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ደግሞ ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል።
መልካም። አቶ ዘካርያስ ቀደም ብዬ እንደጠቀምኩት እርሶ ወንድሙን ነው ያጡት በዚህ አደጋ። ወደዚያ ጥልቅ የሀዘን ስሜት የሚመልስ እንደሆነ እረዳለሁ። ነገር ግን ምናልባትም ይህ ሁኔታ እንዳይከሰት ጥረት የሚያደርጉ ወገኖች የሚደረገውን ከግምት አስገብቶ የመጨረሻዎቹን ሰዓታት እኚህ ሰው ሲናገሩ ሰምተናል። ልጆቻቸውንና ባለቤታቸውን እንዲሁም የባለቤታቸውን እናት ያጡበትን አጋጣሚ ሲገልጹ እስኪ ንገሩን ስለ ወንድሞ ስለነበሩት የመጨረሻዎቹ ሰዓታት ምን አይነት አጋጣሚ ነበር?
እሺ፣ ወንድሜ ሙሉ ስሙ ሙልጌታ አስፋውሽ ነው ይባላል። በእኔና በሱ መካከል ሁለት እህቶች አሉ። በአጋጣሚ ወንድሜን በአካል አግኝቼዋለሁ ማርች 9 እናትና አባቴ ቤት። ወደ ቤቴ ይዤው ሄጄ እኔ ጋር ጠዋት ኤርፖርት እንዳደርሰው መቶ እንዲያድር ብጠይቀውም ከእናትና ከአባቴ ጋር ለማደር ወሰነ። ለእናትና ለአባቴ ራት ሰርቶላቸው ራት በልተው እኔም አብሬ ያንን ራት ተጋርቼ ከዛም ደግሞ ነገሱ ስለሚበር በአስር እኔም ደግሞ በአስር ማታ ወደ አሜሪካ መጪ ነበር። ከቤትም ወጣ ብለን ደግሞ በጣም መወደው ማቀርበው ወንድሜ ስለነበረ ከግቢ ወጥተን ያው ቅርበት ያለው ንግግር አድርገን ነበር ከኔ ጋር። በዛን የተለያየ ነው።
ይህ የሚሉን አዲስ አበባ ከተማ ነው?
አዎ፣ አዲስ አበባ ውስጥ እንደ ታላቅ ወንድም ከግቢ ወጥቶ ቀረብ ብሎ ስለ ህይወቴ ስለ አንዳንድ ነገር አዋራኝ። ጠዋት እንደዋወላለን ተባብለን የተለያየ ነው። ፕሌኑ ክራሽ እስካደረገበት ድረስ እስከ 2:18 ድረስ በኢትዮጵያ ሰዓት አቆጣጠር እያዋራሁት ነበረ። ከዛ ወደ ኤርክራፍት እየሄድን ነው አለኝ። እዛ ጋር በቃ ኮሚኒኬሽናችን ትንሽ ስለ ሙልጌታ ልንገር። ሙልጌታ የሶስት ልጆች አባት ነው። ባለቤቱ ዮዳር አበባው ትባላለች። የመጀመሪያ ልጁ ሙሴ፣ ሁለተኛ ልጁ ዮዳሄ፣ ሶስተኛ ልጁ ደግሞ አማኑኤል ነው። የሁለት የ9ና የ13 ዓመት ልጆች ናቸው። ሶስቱም ወንዶች ናቸው። ሐዋሳ ከተማ ነው የሚኖረው። የክልሉን ውሃ ቢሮ በታማኝነትና በትጋት እያገለገለ ነበር። ወደ ኬንያ መሄድ የነበረው ደግሞ ከስራው ጋር ተያያዘ ስብሰባ ነበር። እንግዲህ ያው ኬንያም ሳይደርስ አደጋው አዲስ አበባ ላይ ህይወቱን ወስዶታል። ያንን ተከትሎ ያው ቤተሰቡ በሙሉ ከዛ ቀን ጊዜ ጀምሮ በታላቅ ሀዘን ውስጥ ነው ያለ ነው። እንግዲህ ይህን ይመስላል ስለ ሙሉጌታ ያለኝ ነገር።
መልካም። መልሶ ያን የሀዘን ስሜት ለማምጣት ወይም በዚያ ደቂቃ ውስጥ መልሶ እንዲያልፉ ሳይሆን ከእርሶ ገጠመኝ ዛሬ ከሚደረጉት እንቅስቃሴዎች ጋር ለማዛመድ ነው።
አቶ ሼክስፒር፣ ከዚሁ ከህግ ጉዳይ ጋር እንቆይና እርሶ የሚወክሏቸው ደንበኞች ስላሉት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽና አድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም 4 ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎችና ማህበረሰቦች ጭምር ይላል አውሮፕላኖች የተከሰከሱባቸው አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችን መርጃ የሚውል $100 ሚሊዮን መመደቡን አስታውቋል። ይህን ገንዘብ መስጠቱን የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርጓል። ነገር ግን የተለያዩ ምላሾች እየተሰጡ ነው። የቦይንግ በራሱ የወሰደው ይህ እርምጃ አዎንታዊ ነው ያበረታታል? ምንድን ነው የእናንተ ምላሽ?
አቶ ሼክስፒር ፈይሳን ይዞ አሉላ በሌላ ዝግጅት ይመለሳል። በነገራችንና አቶ ሼክስፒር እና ደንበኛቸው አቶ ዘካሪያስ በዩናይትድ ስቴትስ ፌደራል አቪዬሽን አስተዳደር ላይ ክስ ለመመስረት ማቀዳቸውን ትናንት ለቪኦኤ ተናግረዋል።